ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አርማችን ክፍል 2 ፕሮግራማችን አሁን ይጀምራል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 4 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። ድሮ እጅግ በጣም ድሮ እጅግ በጣም ድሮ ዓለም ሳይሰለጥን
በዝብዞ መበልጸግ አገር መፍጠር ጠፍቶ በበረዶ ጫካ አውሮፓ ሲማስ ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲቆማት ሰውነቱን ስቶት ካራዊ ሲታገል እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና ዘጋይተን በራሳችን ገዳም ከራሳችን አፈር ምሁራን አፍርተን አርቀቀኑ ነበር ክብረ መንግስቱን አንጸኖ ነበር በተፋፊ አሊበላ ቀርጸን አስተምረን ካንዳለች ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይት አቁመነው ነበር ያክሱምን ሐውልት አዳምን ያረጋል ጊዜ ተለውጦ ታሪክ ተገልብጦ ትንሽ ትልቅ ሆነ ትልቁ ቅጣቅጣ በጠቢብ ንጉሥ በምኒልክ አገር በነፃነት ወዳጅ በዮሐንስ እግር ባንዳ ተደካበት ለወሬ ማያም ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ገለው ብራና አብዳይ ሆኑ። ብራና ወሳጁ ከእኛ ቤትም ቢሆን ያው እንደ አባይ ነው ለእኛ ምን ይጠቅም። በገናና ስሙ ከመኩራት በስተቀር አባይ የጠቀመው ላረፈበት ጊዜ ተለውጦ እውነት ቦታ ከኛ አፈር ተወልዶ በእኛ አፈር ጎልብቶ ስንሞት እያየን ጥሎን ይሄድ ቀርቶ እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃር የውስጥ ሱነቱ ከላዩ ሲነጠል በነዋይ ፍለጋ አይመሩ ሲበቀል ብርና ተሰጠው ከፈረንጆች ደብር እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ። የዘመኑ ነገር ይሁሉ ተንኮል አምረን ስናየው በርቁም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው። የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የኛኑ ተጠቅሞ እኛን ለማሳጣት በእኛ ስቃይ ከብሮ ባጥንታችን ፍላጭ በግራ ማጋሻ የኛ ቤት ፈርሶ ተሰራ ቤት አለችው አትመለከቱ ለጦ ብራናው እጅጉን አጥምቆ ዶክተር ፕሮፌሰር የታሪክ አዋቂ በሚል የቅጽሱ እጅግ አሸብርቆ እጽፋለው ሲልን ብዕሩ ዘቅዝቆ በቀለሙ ፋንታ በደም አጨማልቆ አረ ለመሆኑ ገና ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑ ከጥንቱ እንዴት ይዘነጋል ብራና ሱነቱ ገባው አልገባው በጋዳ የነው ሲሸጣት እናቱ ይሄ በመሆኑ ባለንበት ዘመን ብራና ሳስቶት እውቀት ግቡ ስጧል እውነት ትርጉማት ታይሳለቁ አሁሳ አጣራ ዳዊት አስተማሪ አዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩ ሞልቷል ያሳይ መሳዩ ያጉራ ዘለሉ የመሰሪው ብዛት ትግሉን አጣቦታል የዘረኛው መንግስት ስውር አገልጋዮች ዶላርም ቡራኬም ከባዕድ አግኝተው የሐሞት ቀረጢት ጭራሽ ሳይኖራቸው ለህዝብ መታመንም በመከራው ቀን ጸንቶ መቆም ጠልተው ታገሉ እያሉ በስውር ተልኮ ትግሉን አገልግተው ሐሳዊ መሲህ ምሁር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲስ ልፍስፍስ አንጃዎች ያልሆኑትን ሆኖ አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ደል ፓርላማ የገባውም የወያኔ ክፋት ህግ በሌለበት በህግ ታጋዩ ማሸነፍ የሚሻው በህገ መንግስቱ ኧረ ስንቱ ስንቱ ታገሉ እያሉ ነው ድከሙ በክልቱ ማንን ለማሳ ማንንስ ለመግድ በማን ስቃይ ልኖር አገር ሲበታ በዘረኛውና በጠባቦች መንጋ የተወጋ ነገር የተበደለን ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉ ነው በይፋይ ነው አላማ ሳይኖሩ ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጣቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩን ሳይለተኛበት ዘመን እንደ ሃይድራ ትሩ ገና ሊበጣጥስ ተደራጁ ይላል ደጋግሞ ሊሸጣል እንዲያ እንዲሆኑ ትግሉ ከተጎዳ አገርን ቆራርጠው ቅርጫ ከጣሉባት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራመይሳው ታሪክ ሰሪ ሆነው ካረፉበት ያዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች ዲሞክራሲ ስርዓት ነባር መሰረቶች ይጠራስማቸው ይዘከር ስራቸው የሞቱትን ጭምር ይምራን ተግባራቸው ተናገር ደብተራው ካለህበት ቦታ አጅበው ይስሐቅ እውነት እንዲረታ የሽጥላ መስክር ለእውነት ተፋልመ ካረፍክበት ምልክ አህዛብ ተነስቶ እምቢ ካለጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር አሻፈረኝ ብለህ በመርካቶ መሃል ለፋሽስት ለባንዳም አልበገር ብለህ የወደቅከው ጓዴ ፈለቀም ተባይ በጣም በስቶ ሜዳውን ካሰሰ ስግብግብ ሰላዩ ግንባሩን ከያዘው ቀስቀሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላይ መልሶ ቀስቀሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላይ መልሶ
ማስተዋቂያ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮን ለመርዳት የተዘጋጀው ቶምቦላ እጣው የሚወጣው መስከረም 13 ቀን 2011 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ሴፕቴምበር 23 2018 መሆኑን ለአድማጮቻችንና ደጋፊዎቻችን ማሳሰብ እንወዳለን። እጣው ላፕቶፕ ኮምፒውተር፣ አፕል አይፓድ፣ ዲጂታል ካሜራና የተለያዩ ሽልማቶችን የሚያስገኝ ሲሆን የቶምቦላ ቲኬቱን በመግዛት ፍኖተ ዲሞክራሲን ለመርዳት እንድትተባበሩን በአክብሮት እንጠይቃለን። ቲኬቶቹ በተለያዩ አህጉራት በፍኖተ ደጋፊዎች የሚሸጡ መሆናቸውን እያስታወስ በቀጥታ ለመግዛት የምትፈልጉ በስልክ ቁጥር 202-291-4217 በመደወል ወይም ፍኖተ.org ላይ በPayPal አማካኝነት በማዘዝ መግዛት የሚቻል መሆኑን ስንገልጽ ባክብሮት ነው። ፍኖተ ዲሞክራሲ
ወርድ ሲናጉድ ሲያስገመግም ጻራ ህዝቦችን ሲያጋልጥ ላርነቱ ሲያድም አቁን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው ያለ የነጎደ ባመጽ ውስጥ የጠረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሩ ሄዶ ይደዋይ ለተከታዩ ወንኔን አዳይ እንደ ጻርን ተጥቅቀባል ያሽት ዝታ የመስከረም 68 ቦይ የግንቦት 69 የመይደይ ደም ዱካ ተላሚ ወታውራዱን ገምጋሚ ትምርት አክሳሚ ታጋይ ቆጥቋጭ ታጋል ፈጥኖ ደራሽ ጭቁን ሰሚ አዎ ደም ተራስቦችን የሚሸነቁት ታጋዮችን የሚያነጥ ባንዳንጃውን መድረቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦች ምስ የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ላርነቱ አብሮ የሚያድም ደም የዛ የጨቆነ የታረደ በሽክንፈል ደም የዛይ ጨቅላ የታረደ በሰው በላ ደም ቢሉ ያያ ደም እንዳይመስልህ ደም ቢሉ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንት ደም ደም የላባደሩ ጥሪ ዶል በተረጨ ቁጥርም ይጋጋል ደም ያርሷደሩ ቋሚ ልሳን ላርነቱም ይገነገን ደም ቢሉ ያባትናት ፍንጥጥቅባይን ደረጀት ደም የወጣቱ የውጋ በለው ድምፅ ባንዲራ ለዋሽ ሞራል የሚያነጽ መንደራችን በደም ጽጌረዳዎች አብባ ታየች ደምቃ የፋሽስት መሬት ደምቃ የደም ጎርፍ በየአስፋልቱ በየቦዩ ተንቆልቁሮ ያውም የሎጋ የጉድሮ አዎ አብተንጫል በታጋይ መታረት ተቆጭ ወንዞች አደሙ በታጋይ ሬሳ ስለገሙ ፍረጅን ምድሪቷ በታጋይ ደም የተዋግሽቷ ፍረጅን ጉዟ የታጋይ ደም ርጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለምሽቷ ፍረጅን ማጭድ መዶሻይ የድልጎ ቀዳጅ አርማይ ፍረጅን ከይኮኮም መሬ የጠለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ ምድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጻ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ ያፋይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ተራሮች ተጣሩ ነዋሉ በታጋይ ልጃቸው ሊቆሩ ከያፋ ጋር አበሩ ከይሃሰ ጋር አበሩ ጭቁን የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መዝበር በርበር የይሃፋን የግል ሰንደቅ በታጋይ ጀመሃድ ምክ ደም ደም አስፋልት ላይ ተንጀር ጎማ ያድር አሸዋ መጥቶት ማይቀር ለመደቡ ለአንድነቱ የሚከራከር ድንበር አካላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም ተመረጠ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 4 የህቡ ህይወት በሚከተሉ ቀጠሮችን ስለ ድርጅታቸው ምስጢራዊ አሰራር የራሱን ተሞክሮ በመሳሌ ያስደገፈ እንዲነግረኝ ነበር የፈለኩት። ኢህአፓ አንድ ድርጅት ብቻ አልነበረም። ኢህአፓ ከሞላ ጎደል በራሳቸው የሚተዳደሩና ነጻ የነበሩ ሌሎች ድርጅቶችንም ያቀፈ ነው። አወቃቀሩ በሙያ በእድሜ በጾታና በተሳትፎ ደረጃ የሚመስል ነገር አለው። የዋናው ፓርቲ የወጣቶች ሊግ፣ የላባደሮች ክንፍ፣ የጥቃት መከላከያ በተለምዶ ስኳድ፣ መዋቅር የዴሞክራቶች ማለትም የደጋፊዎች መዋቅር፣ የታዳጊ ህፃናት፣ የወጣቶች ማህበር፣ የሴቶች ማህበርና የቤተሰብ ሸንጎ ነበሩ። ወደ መጨረሻው አካባቢ የኡኡታ ኮሚቴ የሚባልም ተመስርቶ ነበር። እነዚህ ሁሉ መዋቅሮች በደንብ ተደራጅተው ይሰሩ ነበር። የታዳጊ ልጆቹ፣ የቤተሰብ ሸንጎ፣ የዲሞክራቶችና የኡኡታ ኮሚቴዎች በየሰፈሩ በየቀበሌው የተዋቀሩ ናቸው። ሌሎቹ ግን ከህዋስ እስከ ማዕከላዊ ኮሚቴ ተደራጁ ነበሩ። የሁሉም መዋቅር ተመሳሳይ ነው። ለምሳሌ እኛ የነበርንበት የኢሃወሊ የኢትዮጵያ ህዝብ አብዮታዊ ወጣት ሊግ መዋቅር የዋናው ፓርቲና የሌሎችም መዋቅር ግልባጭ ነው። እስቲ ባጭሩ ያንዱን ክንፍ መዋቅር ንገረኝ። ሁለት ሶስት ክፍለ ሀገሮችን አንድ ላይ በማድረግ ኢትዮጵያን በአራት በይነ ቀጠና በመከፋፈል ነው የኢሃፓ መዋቅር የተዘረጋው። አዲስ አበባ ደግሞ እንደ አንድ በይነ ቀጠና ተወስዳ መጀመሪያ በአራት
بحالا بامست زونوش تكفاف لانا بر ياند زون صفات من البات اهون كفلكة ما كم ميبالو غار بمتانو سايك كرار رباي كرم ياند زون بسرو سوستارات سف زونو چالوت يسف زون صفات باون وقت وردا كم ميبالو غار اتشالي هوني چلال يسف زون عبالات بسراتشو يمي قواموتن ريجنوش سوست وي مارات بصحافي النتي مرالو ياند اندو ريجن በዚያን ጊዜ በነበረው የመንግስት መዋቅር ከፍተኛ ከመባለው ጋር አቻ ነው። በአዲስ አበባ ወደ 25 የሚሆኑ ሪጅኖች ነበሩ። አንድ ሪጅን ከ10 ያላነሱ ቀበሌዎችን በስሩ ይይዛል። በአንድ ሪጅን ስር 3 ወይም 4 ሰብ ሪጅኖች አሉ። አንድ ሰብ ሪጅን ቢያንስ 3 ቀበሌዎችን ይይዛል። የሰብ ሪጅን አባላት መሰረታዊ ቤዚክ የሚባለውን ኮሚቴ ወክለው የሚመጡ ናቸው። በዚህ ኮሚቴ በአንድ ቀበሌ ውስጥ የሚከናወኑትን እንቅስቃሴዎች በሙሉ የሚመራና የሚቆጣጠር አካል ነው። ካራት ያላነሱ አባላት ይኖሩታል። በቤዚኮች ስር ሰብ ቤዚክ የሚባሉ አሉ። ሰብ ቤዚኮች በአንድ ቀበሌ ውስጥ በብዛት ሲኖሩ ቢያንስ ካራት በላይ በቤዚክ ኮሚቴ ስር በመሆን የሚዋቀሩ ናቸው። ሌሎች ህዋሶች ከሰብ ቤዚክ ስር የመጨረሻው አካል ናቸው። የሴሎች ብዛት አይታወቅም። ከቀበሌ ቀበሌ እንደ አባላት ብዛት ይለያያል። እኔ እስከማውቀው ድረስ በአብዛኛው ቀበሌ እስከ 10 ይደርሳሉ። አንድ ሴል ከ3 የማያንሱ ከ5 የማይበልጡ አባላት ይኖራዋል። እስቲ ስለሰራህበት መዋቅር ንገረኝ። የኛ የመዋቅር ክልል በዚያን ጊዜ በደርግ መዋቅር ከፍተኛ 18 የሚባለው ነበር። ክልሉን ማወቅ ከፈለግ ከባምቢስ ድልድይ ጫፍ ተነስና ግራህን ይዘህ ወደ መስቀል አደባባይ ተከተለኝ። ከዚያም ወደ ቅዱስ ዮሴፍ ትምህርት ቤት ታጠፍ። መሻለኪያን አልፈህ ቁልቁል ውረድ። ግሎባል ሆቴልንም አልፈህ ሂድ። የጎተራን ድልድይ ሳትሻገር ወደ ግራ በመታጠፍ ወደ ኦሊምፒያ የሚሄደውን አስፋልት ይዘህ ውስጡን ወደ ወሎ ሰፈር አቅና። ከዚያም ወሎ ሰፈርን በስተቀኝ በመተው አስፋልቱን ከተሻገርክ የቡልቡላ ወንዝን ታገኛለህ። ወንዙን ተከትለህ ከሄድክ ባምቢስ ሱፐርማርኬት እንደገና ተመልሰህ ትደርሳለህ። በዚያ ክልል መዋቅር ውስጥ ነው የሰራሁት። በዚያ ሪጅን ወደ 10 የሚሆኑ ቀበሌዎች ነበሩ። ካልተሳሳትኩ ቀበሌ 06 07 15 17 18 27 35 36 እና 41 የነበሩ ይመስለኛል። በሰብዞኑ ስር 3 ሪጅኖች በኋላ 4 የነበሩ ሲሆን የኛ ሪጅን አንደኛው ነው። በወጣቱ ሊግ ስር በነበርኩበት ወቅት ከሞላ ጎደል እዚያው ነበርኩ። እኔ ከመግባቴ በፊት በዚህ ክልል የተወሰኑ አባላት ነበሩ። ሆኖም ግንኙነታቸው በትክክለኛው መዋቅር ስር አልነበረም። ግማሹ ሌላ አካባቢ ይሰራል፣ ቀሪው ደግሞ በተናጠል አንድ ለአንድ ግንኙነት ፈጥሮ ቆይቷል። ሌሎችም ባልተሟሉ ሴሎች ውስጥ ነበሩ። ስለዚህ የኛ ስራ ይህን የተበታተነ ኃይል በመዋቅሩ መሰረት ማደራጀት ነበር። ወቅቱ ዘመቻ ጥለው የመጡ ተማሪዎች ተመልሰው እንዲሄዱ የምህረት አዋጅ የወጣበት ወቅት ነበር። አለመረጋጋቱ አዳዲስ አባላትን እንደ ልብ ለመመልመል የሚያስችል አልነበረም። በጥናብ ክበብ ውስጥ የነበሩ ዘማች ተማሪዎች የተወሰኑት ቤተሰብ ተመለሱ እያለ ስለሚያስገድዳቸው በምልመላ ላይ ከፍተኛ እንቅፋት ሆኖብን ነበር። ትዝ እንደሚለኝ በ1968 የመጀመሪያው ወራት በዚያ ክልል አንድም ቀበሌ ውስጥ የኢህአፓ የወጣት ክንፍ የተሟላ የአባላት ሴል መሰረታዊ ድርጅት አልነበረም። ቆየት ብለን ራሳችንን መመልመል ጀመርን። አባላት እየበዙ የመጡት በአካባቢያችን ያሉ ልጆች በሚያደርጉት ጥረት ብቻ ሳይሆን በእኛ ክልል ነዋሪ የሆኑ ግን ከተለያየ ዞን የተመለመሉ ይላኩልን ስለነበረም ነው። የምልመላ መስፈርታችሁ ምንድነው? ምን ታደርቀኛለህ? እሱንማ ባለፈው እንዴት እንደተመለመልኩ ነግሬህ የለ? ለጥናት ክበብ ማለቴ ነው። سكرام عشام تدبادا بنا مستر يمي تبقى دادا إحبا بيتاي غبام كزيابة الرفا يوتات كنفوست اندهج يتمي تاريو كاسرا عمست عمت بلاينو بتقوارغن عصرا سبات عمت يميو ناتشو يورتنيا درجات مرتبيتنا كزيابة لاي يهونو ناتشو يتنات كبابا لمتت تمي تتانو يمي كمام مسكونا چگر يلوم አብዛኛ ወጣት ስለሆነ መቅመሱ አይቀርም ሆኖም ከተመለመለ በኋላ መስከር የሚባል አይታሰብም ሰካራም ሐሺሻም ጆሊ የሰፈር ጉልቤ የሰፈር አውደልዳይ የልጃገረድ እጅ ጠምዛሽ እኛ ቤት የለም አልኩህ እየቀለድክ ነው ምን ቀልዳለሁ ይሄን አልሰማህም ይሄ መፈጠርኮ በወጣቶች የርስ በርስ ግንኙነት ከህብረተሰቡ ጋር የነበራቸውን ትስስርና በተናጠልም በሰጥናቸው ላይ ከፍተኛ ተጽዕኖ አሳድሯል። ከያፓ በፊት የነበሩት ጆሊ ጃኪዝም፣ አደንዛዥ እጽ መውሰድ፣ የቡድን ጸቦች፣ የፓርቲ ጭፈራ፣ ልጃገረዶችን ማሳደድና ማስገደድ የመሳሰሉት እንደጉም በነው ጠፍተዋል። ናልባት አጋንኛ ይሆናል። የተለየው ነገር ያፓ ውስጥ ያልገቡ ወጣቶች ሁኔታ ነበር። እኛ ማል ሰፋሪዎች ነው የምንላቸው ብዙዎቹ ከቤታቸው ወይም ከሰፈራቸው ሳይወጡ ትምርታቸው ላይ ያተኩራሉ የቤተሰብ ቁጥጥር ላላ የሚልላቸው ግን ጠላ ቤትና ጠጅ ቤትም ሊውሉ ይችላሉ ከደህንነቶችና ከቀበሌዎች ትኩረት ውጪ የሚያደርጋቸው አማራጭ ይሄው ነው ቀበሌዎች በጣም የቤት ልጆች የሆኑትና ጠጪ ልጆች ላይ አያተኩሩም ነበር ጫት ቃሚሳል ነበርም ጫት ይቃማል የሚቀሙት ግን እንደ መደበኛ ስራቸው ሲያኝቁ አይውሉም ከያፓ በፊትም ቢሆን በወጣቱ መሃል በተለይ በአዲስ አበባ ጫት በስፋት የሚታወቃል ነበርም በጣም አልፎ አልፎ ለጥናት የሚቀሙ ልጆች ነበሩ እኔም አወራ ስለ አዲስ አበባ ነው ድሬዳዋ ሐረርና ጅማ የመሳሰሉት ቦታዎች ሁኔታው ይለያል አዲስ አበባ ግን በተሰቦቻቸው ጫትን እንደ ባህል የሚያዩ ከሆኑ ልጆቹም ይቀማሉ ለማንኛውም አብረውኝ ይሰሩ የነበሩ ልጆች አንዳቸውም አይቀሙም ነበር ቢያንስ ሲቀሙ አላየሁም የሚቀሙ የኛ ልጆች በግላቸው ለንባብ ብቻ ይጠቀሙበት እንደነበር ነግረውኛል በኮሚቴ ስብሰባና ውይይት ላይ ግን እንቅም ነበር ያሉ ልጆች አላጋጠሙኝም ጫት መቃም ቢኖርም በአዲስ አበባ የኢህአፓ ልጆች መለያ ግን አልነበረም ታዲያ ጫት መቃም መቼ ነው ተስፋፋው እንደው ጥሩ አስታወስከኝ አንድ በጫት ላይ ጥናቱን ያደረገ ጓደኛዬ ባንደኛው ንዑስ ርዕሱ ላይ የኢህአፓ ዘመንና ጫትን አያይዞ ሲጽፍ ቃለ መጠይቅ አድርጎልኝ ነበር በኔ ግምት በአዲስ አበባ ጫት መስፋፋት የጀመረው ኢህአፓ ከጠፋ በኋላ ነው ብየዋለሁ በተለይ ወጣቶችን ለወታደርነት ማፈስ ሲጀመር ወጣቶች ቤታቸው ተደብቀው የመዋል አስማሚያ መጡ የሚጠጡ ልጆች እንደ ቦዘኔ ስለሚቆጠሩ ለጦር ሜዳ አፈሳ ኢላማ ነበሩ ስለዚህ ቤት ይውላሉ ከዚህ ጋር ተያይዞ ጫት እየተስፋፋ ሳይመጣ አይቀርም የሚል ግምት አለኝ የቃመ ተጠቀመ ያልቃመ ተለቀመ ይባል የነበረው ያባ በተሸነፈ ማግስት የወታደር ምልመላና ፈሳ ሲጦፍ ነው የሚቀሙት ቤት ውስጥ ስለሚውሉ የማይቀሙት ደግሞ በየጎዳናው ላይ ስለሚገኙ ማለት ነው ለማንኛውም ጥናት የሚፈልግ ጉዳይ ነው በመሰለኝ የሚመለስ ጥያቄ አይደለም ለጓደኛዬ የመለስኩለትን ግን አሁን ያልኩህን ነው ወደ ጉዳያችን እንግባ አንተ እንደሆንክ ጌታዬ እኔ እንደሆንኩ ምን ጨርሰው እንጂ ወሬኛ ነህ እናልህ አከባቢ ከተላለፍኩ በኋላ መጀመሪያ የተገናኘሁት የሁሉ ሰፈሩና የዩኒቨርሲቲ ተማሪው አባይነህን የደምረው ሱቁን ጌታቸውን የፍላሚንጎውን አበበን ነበር ሁላችንም የአከባቢያችን የወጣት ክንፍ መዋቅር በመዘርጋት ተካፍለናል ከታች ደግሞ የኦሊምፒያውን ሰለሞን ኤ አይነት ጎበዝ ልጆች ነበሩን ትንሽ ቆይተን ጸሐፊያችን በሌላ ልጅ ተተካ አቤ ነበር ዩኒቨርሲቲ ተማሪ ነበር ከነበፊት ድርጅቱን የተቀላቀለ ይመስለኛል ከሁሉም ጋር ስንሰራ መዋቅሩ ከሙላ ጎደል እየተመሰረተ ነበር ያም ሆኖ ብዙ ወጣቶችን መመልመል የሚያስፈልገን ወቅት ነበር በዚህን ጊዜ ሰዎችን አስጠንቶና አባል ማድረግ አንዱና ትልቁ ፈተና ሁለት በአባልነት የማይተዋወቁ የኢህአፓ ልጆች ተመሳሳይ ሰዎችን በመቅረብ የጥናት ቡድን ሲመሰርቱ ነው ይህ ሁኔታ ከሶስት ጊዜ በላይ አጋጥሞኛል አጋጣሚው ጊዜን ያባከነ ከመሆኑም በላይ አላስፈላጊ የሆነ የአባላት ትውውቅ መበላላት የምንለውት ፈጥሯል ለዚህ ምሳሌ የሚሆነኝ ቅድም ከነገርኩ ከጌታቸው ጋር ነው አብረን ከመስራታችን በፊት ሁለታችንም ባንድ የጥናት ክበብ ውስጥ ተገናኝተናል የጓደኛ ስለነበር ቀደም ብለን እንተዋወቃለን በዚህ የተነሳም አራት ሆነን ጥናት ለመጀመር አስበን ነበር ጌታቸው እኔንና የቅርብ ጓደኛውን ለማጥመድ እኛ ሰፈር ወጣ ገባ ይላል እኔ ደግሞ ሁለቱንም ለመመልመል አቅጃለሁ ጥናቱን ገና ሳንጀምር የዴሞክራሲያን የህቡ እትሞችና ሌሎች ጽሑፎችን ሁለታችንም እናመጣ ነበር ብዙ ሳንቆይ እኔና ጌታቸው እርስ በርስ ተነቃቃን ሳንነጋገርም አባል መሆናችንን ተዋወቅ ወዲያው የጥናት ክበቡን ሳንጀምር ምክንያት ፈልገን በትነነው ተለያየን ከወራት በኋላ በሪጅኑ አብሮኝ የሚሰራ ሰው እንድንገናኝ ኮድ ሰጥቶኝ ነበር በተባለው ቦታና ሰዓት ሲሄድ ጌታቸው ሆኖ አገኘሁት የተወሰኑ ወራት አብረን ከሰራን በኋላ እሱ ወደ ሌላ ኮሚቴ ተዛወረ ከብዙ ጊዜ በኋላ ጌታቸው በመንግስት በብርቱ የሚታደን ልጅ ስለሆነ ወደ አሲምባ እንዲሄድ ተደረገ ጌታቸው የጎንደሩ ኢህአፓ ሲበተን ኢህዴን የሚባለውን ድርጅት ከመሰረቱት አንዱ ሆነ ከዚያም በኢህአዴግነት አዲስ አበባ በመግባት ጠቅላይ ሚኒስትር ከሆነ በኋላ በሙስና ሰበብ ታስሮ የተፈታው ነው ታምራት ላይኔ ማለት ነው አዎ እውነተኛ ስሙ ጌታቸው ማሞ ነው ተምራት ላይኔ የበረሃ ስሙ ነው አዲስ አበባ ከገቡ በኋላ አልተገናኛችሁም በጭራሽ ከቴሌቪዥን ውጭ አይቼው አላውቅም መዋቅር ከማደራጀት ሌላ ምስጢራዊ አሰራራችሁ ምን ይመስላል እያንዳንዱ ኮሚቴ ከበላይ አካላት ጋር የሚያገናኝ አንድ ጸሐፊ ይኖረዋል ጸሐፊው ከማን ጋር እንደሚገናኝ አብረው ያሉት አባላት በፍጹም አያውቁም ጸሐፊውም እንዲሁ በበታችኛው መዋቅር ተወክለው የሚመጡት ልጆች እነማንን አግኝተው እንደሚመጡ አያውቅም የሚያውቅበትም መንገድ የለም በዛው ኮሚቴ ውስጥ ያሉት ሶስት አራት አባላት መካከልም ተመሳሳይ ነው ማን ማንን አግኝቶ እንደሚመጣ አይተዋወቅም ይህ አሰራር ከታች እስከ ላይ ድረስ ባለው መዋቅር ውስጥ ተመሳሳይ ነው ሁሉም በኮድ ስሙ ነው የሚታወቀው ጸሐፊያችንን ጨምሮ ማናችንም የአንደኛችንን ስምም ሆነ የመኖሪያ ቤታችንን አናውቅም ድርጅቱ ውስጥ ከመግባቴ በፊት በአንድ ወይም በሌላ መንገድ ከማውቃቸው ልጆች በስተቀር ስምና ቤታቸውን የማውቀው የሁለት ልጆችን ብቻ ነበር ያውም በሥራ ጉዳይ አማራጭ ስላልነበረን በተጓዳኝ ኮሚቴዎች ስር አብሬ የሰፈራኋቸው በርካታ ልጆች አይደለም ቤቴን አቅጣጫውን እንኳ አያውቁም የኢህአፓ አሰራር ምስጢራዊነቱ ለደርግ ብቻ ሳይሆን ለእኛም ለአባላቱም ጭምር ነበር አንድ አባል ሌላው ልጅ ለምሳሌ ጸሐፊው ከማን ጋር እንደሚገናኝ ለማወቅ አይፈልግም የማወቅ ሙከራ ካደረገ ግን ሌላ ነገር ነው ማለት ነው በሰላይነት ያስጠረጥራል ይህ የዲሲፕሊን ጉድለት ከተፈጸመ በኢህአፓ ቤት ትልቁ ኃጢአት ነው አንድ በየትኛውም እርከን ላይ ያለ አባል ጸሐፊው ከሌላ ልጆች ጋር ሆኖ ሲሄድ ካጋጠመው አጠገቡ ከመድረሱ በፊት ወደ ተቃራኒው መንገድ ተሻግሮ መሄድ አለበት ካልቻለም አንገቱን ደፍቶ ወይም ወደ ሌላ አቅጣጫ እያየ ማለፍ መደበኛ አሰራር ነው ሰላምታ መስጠት ጓደኛዬ ነው ተዋውቀው ብሎ ነገር የለም በካፌም ሆነ ቡና ቤት ውስጥ ስንገባ በአባልነት የምናውቀው የምናቃቸው ልጆች ቁጭ ብለው ካገኘን ተመልሶ መውጣት ግድ ነው ይህ ያልተጻፈ የኢህአፓ ህግ ነው አውራ ጎዳና የሚሰራው ያጎቱ ልጅ ፈቃደን ለማግኘት አልፎ አልፎ እሱ የሚያዘወትርበት ሰንጋተራ አረንጓዴ ቡና ቤት ይሄድ ነበር። እኔም ሄደው በዛ ሰልፍ እሱን ሰላም ልል ነው። ታዲያ የማውቃቸው የኛ ልጆች ድንገት ከመጡ በፍጥነት ተመልሰው ይወጣሉ። እሱንም ሆነ አብረውን የሚቀመጡትን ጓደኞችን ጨምሮ የኛ ሰዎች እየመሰሏቸው ጥለው ይወጣሉ። የአባሳር የሚገርም ነው። ይህን የመሰለ ምስጢራዊ መዋቅር እንዴት ሊፈርስ እንደቻለ ማሰብ ይከብዳል። ለማንኛውም ርዕሳችንን እንዳንስት፣ የድርጅታችሁን ዕቃ ወረቀትና የመሳሰሉትን እንዴትና የት ነው የምታስቀምጡት? የግል ጥንቃቄ ማድረግን በተመለከተ የሁላችንም በጣም ተመሳሳይ ነው። በደርግ እጅ መውደቅ በአብዛኛው ከቁጥጥር ውጭ ቢሆንም አባላት በራሳቸው ቀላል ስህተት ለአደጋ ሊጋለጡ እንደሚችሉ እናውቃለን። ስለዚህ ስራችንን በከፍተኛ ጥንቃቄ መስራት፣ እቃዎቻችንን ደግሞ በጥንቃቄ ቤተሰብ በማይደርስበት ቦታ ማስቀመጥ እንዳለብን ባይነገረንም እናውቃለን። በዚህ መሰረት የድርጅቱን ጋዜጦችና ዶሴዎች የምናስቀምጥበት ምስጢራዊ ስፍራ ይኖረናል። የኔን በምሳሌ ልንገርህ። ብዙ ካሰብኩ በኋላ ነው የውሻ ቤታችንን የመረጥኩት። ቦቢ ኃይለኛ ስለሆነ አጠገቡ የሚደርስ የለም። ስለዚህ ቤቱን ዕቃ ማስቀመጥ እንዲያስችለኝ አድርጌ እንደገና ሰራሁት። የውሻ ቤቱ ጣሪያ በአሞራ ክንፍ የተሰራ ቆርቆሮ ነው። በውስጥ በኩል የጣሪያ ቅርጽ ተከትዬ በሌላ ቆርቆሮ ኮርኒስ ሰራሁለት። በተጨማሪ የውሻ ቤቱ ግድግዳ በጣውላ የተሰራ ስለነበር በተመሳሳይ ጣውላ መጠነኛ ክፍተት በመተው ድርቤ ገጠምኩት። ድርብ ጣራና ድርብ ግድግዳ መሆኑ በፍጹም አያስታውቅም። ዕቃ ማስቀመጥ ስፈልግ ሁለቱንም የምከፍተው በተለያየ አቅጣጫ በመተዋቸው በተቆለመሙ ምስማሮች ነበር። ሁልጊዜ ማታም ሆነ ቀን እቤት ስገባ የድርጅቱን ንብረቶች ከገንዘብ በስተቀር የማስቀምጠው እዛው ነበር። ጠዋት ስወጣም እንዲሁ ከዚያው ጥቼ ነበር የሚሄደው። ዕቃ ማስቀመጥ ብቻ ሳይሆን ከቤቴ ስወጣም ሆነ ወደ ቤቴ ስገባ የምጠቀምባቸው መንገዶችንና ሰዓቶችንም እቀያየር ነበር። አጋጣሚ ሆኖ የኛ ቤት የሚገኘው ወደ ተለያዩ አቅጣጫዎች በሚወስድ አማካይ ቦታ ላይ ነበር። ቤታችን ከኦሎምፒያ ወደ ውስጥ ከሚወስዱት የሰፈር መንገዶች ገባ ብሎ ነው። ያኔ የመሰረተ ክርስቶስ ቤተክርስቲያን፣ አሁን የአብዮት እርምጃ የመጀመሪያ ደረጃ ትምህርት ቤት ትንሽ አለፍ ብሎ። ይህ የቤታችን አቅጣጫ ለኔ ግሩም የሆነ ስትራቴጂክ አካባቢ ነበር። ወደ ተለያዩ አቅጣጫዎች እንደሚያንጸባርቅ ኮከብ ሆኖ የኛም ቤት ወደ ተለያዩ አካባቢዎች የሚያወጣኝ መንገዶች ነበሩት። በአጠቃላይ ወደ ዋናው የቦሌ መንገድ በአምስት የተለያዩ አቅጣጫዎች ያስወጣኛል። ከጀርባ ደግሞ ወደ ባምቢስና ወደ ኡራኤል አካባቢ የሚያወጡ ሁለት መንገዶች ነበሩ። ወደ ቤቴ የምገባውም ሆነ የምወጣው በእነዚህ የተለያዩ ሰባት አቅጣጫዎች ስለነበር በወጣሁበት አልገባም፣ በገባሁበትም አልወጣም። እኔን ለመያዝ ቀላል ቢሆንም ከቤቴ መቼ ወጥቼ መቼ እንደምገባ፣ ቤት ገብቼ ቤት እንደምወጣ ለሚፈልግ ሰው በቀላሉ ሊገባው አይችልም ነበር። ይሄ የኔ ዘዴ ብቻ አልነበረም። በተለይ ቤታቸው እንደኔ ወደ ውስጥ ገባ ያለ ልጆች ቢያንስ ሁለት እና ሶስት መውጫ መግቢያ መንገዶች የነበሯቸው ይመስለኛል። ወረቀት እንዴት ነው የምትበትኑት? አንተስ አልበተንክም? በ1968 ዓመተ ምህረት መጀመሪያ ወራት እስከ ሚያዚያ በሪጅን ውስጥ የነበረው የአባላት ቁጥር የተወሰነ ስለነበርና አካባቢውም ሰፊ ስለሆነ እንቅስቃሴያችን ሙሉ በሙሉ አርኪ አልነበረም። ያም ሆኖ በዚያው ዓመት 3 ጊዜ ያህል በተወሰኑ አባላት አማካይነት ወረቀት በትነናል። እኔም በዚሁ ተልእኮ ባንዱ ላይ ተሳትፌያለሁ። በሌሎቹ ላይ ግን መበተን ላይ ባልሳተፍም እኔ የነበርኩበት ኮሚቴ ሥራውን አስተባብሯል። አሁን በቅርቡ ግን ሰለሞን ኤ ከሱ ጋር እጅግ በጣም የተሳካ ወረቀት እንደበተነን አስታወሰኝ። በሚገርም ሁኔታ ምንም ላስታውሰው አልቻልኩም። የሰው ልጅ ጭንቅላት የሚገርም ነው። የተወሰነውን ትዝታ አፍንጫ ስር ያስቀምጣል። ሌላው ደግሞ የት እንደሚያስቀምጠው አላውቅም። በዚህ ላይ የምታውቀው ነገር አለ? ምንም የማውቀው ነገር የለም። አንተም ብሎ መምህር ጥያቄ ለሚጠይቅ ሰው እንዴ ነው የሚመለሰው? እናልህ በሰብዞናችን በተካሄደው የመጀመሪያው የወረቀት በተናና የግድግዳ ላይ ጽሑፎች ቅስቀሳ ብቻዬን 3 ቀበሌዎች ሸፍኛለሁ። ቀበሌ 27 ከኦሊምፒያ እስከ ፒኮክ፣ ቀበሌ 18 ከኦሊምፒያ እስከ ባምቢስ ድንበር እና ቀበሌ 07 ከኦሊምፒያ ትንሽ አለፍ ብሎ እስከ ባምቢስ መዳረሻ። ትንሽ ዘርዘር አርገህ ንገረኝ ስለው አምርቲ ሀፓ የሆንኩበትን ላጫውትህ አለና እንዲህ ተረከልኝ። ያን ቀን ወረቀት መበተን የመጀመሪያ ጊዜ ስለነበር በመጠኑም ቢሆን ፍርሃት ተሰምቶኛል። የሚያውቀኝ ሰው እንዳይለየኝ ያንገት ሻርፕ፣ ኮፍያና ከለበስኩት ረጅም ጊዜ የሆነውን አንድ ጃኬት አዘጋጅቻለሁ። ስራው የሚሰራው ከመንጋቱ በፊት ስለሆነ የዋዜማው ዕለት በጧት ለመነሳት በጊዜ ተኛው። ምን እንደከሰቀሰኝ ሳላውቅ ቶሎ ነቃው። ከዚያ በኋላ እንቅልፍ ሊወስደኝ አልቻለም። እዛው እየተገላበጥኩ 11 ሰዓት ሳይሞላ ከቤቴ ለመውጣት ተዘጋጀው። እናቴ ከመኝታ ቤቷ እየወጣች በዚህ ሌሊት የት ነው ማለች። ቤተ ክርስቲያን። እናቴ የማታውቀኝ ይመስል ጠጋ ብላ አይታኝ ቤተ ክርስቲያን አለችና ሳቋን ለቀቀችው። የኔም ሳቅ መጣ፣ ግን እንደምንም ብዬ ሳቄን ዋጥኩት። ከዚያስ ምን አሉ? ጎሸኔ ልጅ ሂድ፣ ብቻህን መንግሥተ ሰማያት እንዳትገባ እኔንም እንዳትረሳኝ ጸልይልኝ አደራ፣ አደራህን አይነት ነገር አትለኝም መሰለህ። በጣም የሚያስቀው ከንግግሯ ይልቅ አስተያየቷ ነበር። ድምፅ ባላሰማም ሆዴ በሳቅ እየተርገፈገፈ የሩጫ ያህል አፈት ልኬ ከቤት ወጣው። የእናቴ ቀልድ ፍርሃት ፍርሃት ያለውን ሰውነቴን ሳያፍታታልኝ አልቀረም። ወረቀት መበተን የጀመርኩት ከኛ ቤት ደጃፍ ጀምሬ ነው። ከዚያም የዘመዶቼንና የጎረቤቶቼን አካባቢ ካደረስኩ በኋላ ቀበሌ 27 ወደሚባለው አቅጣጫ ሄድኩ። አንድ ቅያስ ላይ ከምሲ የሚባለው የመንደራችን የድር ጥሩምባ ነፊ ከየት መጣ ሳልለው ጥሩምባውን እየነፋ እፊቴ ድቅና አለ። በደንብ ስለምንተዋወቅ ጊዜ ሳልሰጠው እሱ በታጠፈበት ኩርባ በመሄድ ከይታው ተሰወርኩ። አይኔ በኮፍያ ጉንጭና ፊቴ ደግሞ በሻርፕ ስለተሸፈነ ሊለየኝ የሚችልበት መንገድ እንደማይኖር ወዲያው አልተገለጸልኝም እንጂ አቅጣጫዬን የምቀይርበት ምክንያት አልነበረም። ያም ሆኖ በዛው መንገድ እየተጓዝኩ በቀበሌ 27 ውስጥ ለውስጥ ያሉትን መንገዶች ሁሉ አዳረስኩ። ወረቀቶቹን እየበተንኩ የተመቸኝ አጥር ላይም እየጻፍኩ ማለት ነው። ከዚያም ቦሌ ማተሚያ ቤት ፊት ለፊት ዋናው መንገድ ላይ ወጣሁ። ቀጥዬ ወደ መስቀል አደባባይ ወረቀቴን እያንጠባጠብኩ ሁለት አጥር ላይ ደግሞ መፈክሬን ጽፌ ኦሊምፒያ በራፍ ደረስኩ። መስሪያ ቤቱ ግድግዳ ላይ ለመጻፍ ፈልጌ ነበር። የጥበቃው ሰራተኛ እየተንጎራደደ ስለነበር ሳይመቸኝ ቀረ። ወደ ባምቢስ የሚወስደውን መንገድ ይዤ ወረድኩና አንድ የቆርቆሮ አጥር ላይ መፈክር ጽፌ የቀበሌያችን ጽፈት ቤት ደረስኩ። በሩ ተዘግቶ ጭር ብሏል። ጥበቃዎች ዘጋግተው ሳይተኙ አልቀረም። የቀበሌው በር ላይ ለመጻፍ ቀድሜ አስቤ ስለነበር በእርጋታ አካባቢዬን ቃኘው። የቀለሙን ክዳን በመክፈት ላይ እያለሁ ቀበሌው ግቢ ውስጥ አንድ ሰው የሳል ድምፅ አሰማ። ምናልባት በበሩና በማዕዘኑ መሃል ባለው ክፍተት ሰው መኖሩ ሳይታየው አልቀረም። ያሳሳሉ የድምፅ ቃና አለሁ ለማለት ነበር። 4 የሚሆኑ ወረቀቶች በሩ ላይ ጣልኩና በፍጥነት ቁልቁል ወረድኩ። በእቅዴ መሰረት በስተቀኝ የነበሩትን የውስጥ ለውስጥ መንገዶች ወደ ውስጥ ገባ እያልኩ እየበተንኩ የተመቸ ግድግዳና አጥር ሳገኝም ይሃፓ እያልኩ በቀለም በመጻፍ አዳረስኩ። ከዚያም የባምቢስን ወንዝ ተሻግሬ ያኔ በእንጨት የተሰራ ለግረኛ ብቻ የሚያገለግል ድልድይ ነበር አጼ ቴዎድሮስ ትምህርት ቤት በር ላይ ደረስኩ። ክልሉ የከፍተኛ 15ዎች ነበር። እኔን ግን ማን ያቆመኝ? ለማንኛውም ጥበቃዎች አልነበሩም። እየነጋ ስለሆነ የተኙ ይመስላል። የትምህርት ቤቱን ዋና በር በጣም ተረጋግቼ በቀይ ቀለም መፈክር አሳመርኩት። ከዚያ ተመለስኩና ሶስተኛውን ቀበሌ ለማዳረስ ወደ ግሪክ ክለብ አቀናው። ይቻልኩትን ያህል ባገኘሁት ግድግዳ ላይ እየጻፍኩ መንገዱን በሚበተኑ ወረቀቶች አሸበረኩት። ቀለም ያስኩበት ትንሽ ጣሳና ብሩሽ ወዲያ ጥዬ አሁን የኦሮሚያ ቢሮ በሆነው በኩል ዋናው የቦሎ መንገድ ላይ ወጣው። እጄ ላይ የቀሩት የሚበተኑ ወረቀቶች ብዙ ነበሩ። እነሱን እያንጠባጠብኩ መስቀል አደባባይ ደረስኩ። ከዚያም ወደ ባምቢስ ተጥፌ ያኔ ፖይንት 4 የሚባለው መታጠፊያ ላይ ባለው ድልድይ ድረስ በጥንቃቄ በትኜ ጨረስኩ። ቀደም ብዬ ያቀድኩት ስራዬን ከጨረስኩ በኋላ ወደ ቤቴ መመለስ ነበር። የእናቴን የማይፈለግ ጥርጣሬ ለማስወገድ ትንሽ ለመቆየት ወደ መስቀል አደባባይ ተመለስኩና እስጢፋኖስ ቤተክርስቲያን ውስጥ ገባሁ። እናቴ ለኔም ጸልይልኝ ያለችኝ ትዝ አለኝና እንደ መሳቅ አደረገኝ። ለሷም ለራሴም ሳልጸልይ ፊቴን ወደ መስቀል አደባባይ አዙሬ ኩርምት ብዬ ተቀመጥኩ። ብርዱ እየጠበሰኝ ለሌሎች ጓደኞቼ ማሰብ ጀመርኩ። 12 ሰዓት ተኩል ሲሆን ቤተክርስቲያኑ በሰዎች ተሞላ። እግረኞችና መኪናዎች ከአስፋልቱ ላይ በብዛት መታየት ጀመሩ። ኮፍያዬንና የአንገት ሻርፔን ጠቅልዬ ጃኬት ኮቴ ውስጥ ወሽቄ ወደ ቀጠሮዬ ሄድኩ። ከአስር የሚበልጡ ቀበሌዎች ውስጥ በተሳካ ሁኔታ መጠናቀቁን ሰማሁ። እውነትም ምርጥ ኢሃፓ። ከዚያስ? ረፈር ላይ ወደ ሰፈር ስመለስ ወሬው ሁሉ በኔ ውጤት ላይ ነበር። ቀበሌው በጸረ ደርግ መፈክር በወረቀትና በቀይ ቀለም ጽሑፍ እንደ ተሽቆጠቆጠ እንደ ጉድ ይወራል። እኛ ቀበሌ ብቻ መሰላችሁ እንዴ? ከወሎ ሰፈር እስከ መስቀል አደባባይ እኮ ነው ያሸበረቀው። ሌሊቱን እኮ አድረውበታል። ሶስቱን ቀበሌዎች ያደረኩት ብቻዬን ነበር። ነዋሪው የሚያወራው ግን 30 ሆነው እንደበተኑት አድርጎ ነበር። የኢሃፓ ወረቀት የተበተነው ለመጀመሪያ ጊዜ ስለነበር ወሬው በጣም ተስፋፋ፣ በጣም ተጋነነ። አንዱ አጋናኝም እኔም ነበርኩ። በተለይ በርካታ ወጣቶች ሁሉም ቦታ እየተዘዋወሩ አይተዋል። የሰፈር ጓደኞቼ ጭምር የሥራ ፍሬን ለራሴ መልሰው ሲነግሩኝ በሆዴ ስቃለሁ። አቤት የተሰማኝ ደስታ! አንዴ ብቻ ነው የበተንኩት ብለኛል። ሌላውን ጊዜ ስታስበትን ነበር ማለት ነው? እንዴት ነበር ያስበተንከው? ሄደ ለዛ ማስበተን ብሎ ነገር የለም። ከበላይ ይሰራ ይባላል፣ ያንን ማስተላለፍ ነው። ለቀለምና ለብሩሽ የሚያስፈልገውን ገንዘብ ማቀበል ወይም ገዝቼ መስጠት ነው ስራዬ። እኔ እኮ መርማሪ አይደለሁም። ምን ትደብቀኛለህ? እንደ መርማሪ አይደለም፣ እንደ አማተር ጋዜጠኛ እንኳን መጠየቅ አልቻልክበትም። ወረቀት መበተን እኮ ለኢሃፓ የመጨረሻው ትንሹ ተልእኮ ነው። ትልቅ ነገር መሰለህ? ይልቅ የካዛንቺሱ ጓደኛዬ ምተ የነገረኝ አንድ የቀስቀሳ ስልት ልንገርህ። ከሌሎች ልጆች ጠይቄ ማረጋገጥ ሲገባኝ ረሳሁት። አንድ ባለቤት የሌለው ያልተገራ ነጭ ፈረስ ካዛንቺስ አካባቢ ነበር አሉ። ፈረሱ በየሰፈሩ እየዞረ ሳርም ሆነ ሌላ ነገር ሲቃርም ይውላል። የሚያድረውም ያገኘበት ጥግ ነበር። እኔ ነኝ ያለ ሰው ሊጋልበው የማይችል አውሬ አይነት ነበር። ታዲያ አንድ ቀን የኢሃፓ ልጆች ቀስ ብለው አባብለው ይጠጉና በዚያ ነጭ አካሉ ላይ ኢሃፓ ያቸንፋል፣ ይሁን ኢሃፓ ፓርቲያችን ነው ብለው በቀይ ቀለም ይጽፉበታል። ፈረሱ በየሄደበት ሁሉ የእኛን መፈክር ይዞ ሲዞር ህዝብም ሲያነቡ አለ። የቀበሌ ሰዎችም አናታቸው ዞር አሉ። አብዮት ጠባቂዎች ፈረሱን ይዘው መፈክሩን ለማጥፋት ቢሞክሩ አልያዝ አላቸው። ከዚያም ኮሚቴ ተሰብስቦ ሞት ፈረዱበት አሉ። ምን ቀይ ሽብር መሆኑ ነው? ታዲያስ በጥይት ገደሉት አሉ። የሚገርም ነው። ስሞትልህ ሌላም ንገረኝ። ሹፌሮች ሳያዩ ታክሲ ላይም የሚበተን ወረቀት ያስቀምጡባቸው እንደነበር አውቃለሁ። ትናንሽ የበራሪ ወረቀቶች ክምር ፖርቶማጋሊያው ላይ ያስቀምጡታል። ታክሲው ሲንቀሳቀስ ወረቀቶቹን ንፋስ እየበተናቸው በየመንገዱ ይረጫሉ። ባለ ታክሲውን ትራፊክ ፖሊስ እስኪያቆመው ድረስ የሄደበት ቦታ ሁሉ ያዳርሰዋል። የተለያየ መጠን ያለው ጨርቅ ላይ መፈክር ይጻፋል። በጨርቁ ዙሪያ ቀጭን የእንጨት ፍሬም ይደረግበታል። ከላይ ሁለት ቦታ ጥግና ጥግ ጫፋቸው ላይ ድንጋይ የታሰረባቸው ረዘም ያሉ ገመዶች ይቋጠራል። በመጨረሻ ሁለት ልጆች ተራርቀው ድንጋዮቹን የኤሌክትሪክ የስልክ ሽቦ ላይ ሲወረውሯቸው ድንጋዩ ሲተመጠም ገመዶቹ ይዘረጋሉ። ጨርቁም በስርዓት ተዘርግቶ ይንጠለጠላል። ልክ አደባባይ ላይ ለማስታወቂያ እንደሚሰቀል ትልቅ ጨርቅ ማለት ነው። ሙሉ ቀን የሚቆየው ይሄው የጎዳና ላይ የጨርቅ ላይ መፈክር ነው። የደርግ ሰዎች ያንን ለማውረድ አሳራቸውን ነው የሚያዩት። የመብራት ኃይል ሰራተኞች መኪናና መሰላል አምጥተው ነው የሚያወርዱት። ቅስቀሳው ከተማ አቀፍ ከሆነ ጨርቆቹ በመላው አዲስ አበባ ስለሚሰቀሉ ለማውረድ ከአንድ ቀን በላይ ይፈጅባቸዋል። የኢህአፓን የወጣት ክንፍ መመስረት ለማሳወቅ የተሰራው የቅስቀሳ ስራ ጉድ ያሰኘ ነበር። አንድም የአዲስ አበባ የውስጥ ለውስጥ መንገድና ዋና ዋና መንገዶች አልቀሩም። ሁሉም አባላት ተሳትፈው ስለነበር አዲስ አበባ ተውባ ነበር። ከተማውን ሙሉ በሙሉ ለማጽዳት አንድ ሳምንት አካባቢ ይመስለኛል የፈጀባቸው። ያን ያህል ታዲያስ በመላው አዲስ አበባ የተበተነውን ወረቀት ሲያስለቅሙ፣ ግድግዳ ላይ በቀይ ቀለም የተጻፈውን ሲያስጠፉ፣ ኤሌክትሪክ ሽቦ ላይ የተንጠለጠሉትን በመሰላል ሲያስወርዱ ብዙ ቀን ፈጀባቸው። ደርግ የኢህአፓን የመዋቅር ስፋትና የአባላት ብዛት ብዙ መሆኑን ያወቀው የወጣት ክንፉ መመስረቱን ያወጀን ቀን ነው። ያ ወቅት ለእናንተ ይብዛም ይነስም የተመቸ ነበር ማለት ነው። እንደ ጥንቸልና ሚዳቋ አትበረገጉም? በእኔ እምነት የተረጋጋ ወቅት የምለው ያ ወቅት ነው። የወጣት ሊጉ ኢሃወሊ እስኪታወጅ ድረስ ተደጋጋሚ ወረቀት ብተና አልነበረም። ዋናው ተልእኳችን በዋናኛነት አባላትን ማብዛት ላይ ነበር። የወጣት ክንፉ ምስረታ ከታወጀ በኋላ ቅስቀሳና ወረቀት መበተን ሌላው ትልቁ ተልእኮ ሆነ። ለምሳሌ ወረቀት፣ ቀለምና ብሩሽ መግዛት፣ ከዚያም አባላት ወደሚገኙበት ቀበሌዎች እቃዎቹን ቢያንስ ከአንድ ቀን በፊት ማደል ዋናው ስራችን ነበር። የሚመለከታቸው ልጆች ደግሞ ሙሉ ቀን ወይም ሌሊቱን ወረቀቶችና ጨርቆች ላይ ተገቢው መፈክር ሲጽፉ ይውሉና ያድሩ ነበር። ከዚያም በከፍተኛ ምስጢር በተያዘ ቀን ስራው እንዲሰራ ይደረጋል። ከዚህ አንፃር ስናየው እነዚህንና መሰል ስራዎችን ያለ ብዙ ሞትና ማሳደድ ስለምንሰራ የተረጋጋ ወቅት ነበር ማለት እችላለሁ። ይሄ ማለት ግን ምንም አደጋ አይደርስም ማለት አይደለም። መንገዱ ሁሉ ወታደር በወታደር ነው። የሰላዩን ብዛትም ባታውቀውም መንገድ ላይ ሲርመሰመሱ ነው የሚውሉት። በአዲስ አበባ ደረጃ በዚሁ ዓመት የድርጅቱ የጋዜጣ ማባዣ መሳሪያዎች በመንግስት እጅ ወድቀዋል። የበላይ አካላትም ተይዘዋል፣ የተወሰኑትም ተገለዋል። ያም ሆኖ በአንጻራዊነት የ1968 ዓ.ም ወራት ከ1969 እና ከ1970 የተሻለ ነበር ማለት እችላለሁ። ስለዚህ የድርጅታችን የስኬት ወራት ነበሩ። ስራችን በአንጻራዊነት የተረጋጋና ሰፊ ግድያ ያልነበረበት ከመሆኑም ባሻገር ብሩ ጭንቅላት የነበራቸው አባላት የተመለመሉበትና ድርጅታችን በሁለት እግሩ የቆመበት ወራቶች ነበሩ። ማመን በሚያስቸግር ደረጃም ተልኳችን እያደግ እንጂ እየወረደ አልሄደም። በዚያው ዓመት መጨረሻ አካባቢ ሁላችንም በየፊናችን ለአባላት ብዛት ከፍተኛ ትኩረት እንሰጥ ስለነበር የጥናት ክበባት እንዳሸን ፈሉ። በእኛ መዋቅር በሚገርም ሁኔታ በአስደናቂ ሁኔታና ፍጥነት የሚፈለጉት ኮሚቴዎች ከታች እስከ ላይ ተዘረጉ። ይህ የሚያሳይህ በአንጻራዊነት የፋታ ዘመን መሆኑን ነው። ህዝባዊ ማህበራት ያቋቋማችሁበት መሆኑ ነው? አዎ። እነሱም በአፍዛኛው በዚያ ጊዜ ነው የተቋቋሙት። በነዚያ የ1968 ዓመተ ምህረት ወራቶች ትልቁ ተልእኳችን በየትምህርት ቤቱ የተማሪዎች ማህበራትንና በየቀበሌው ደግሞ የወጣቶችና የሴቶች ማህበራትን በህብእም ሆነ በህጋዊ መንገድ ማቋቋም ነበር። ለምሳሌ በትምህርት ቤቶች ውስጥ ንቁ ተማሪዎችን እንቀርብና በእነሱ አማካይነት እናደራጃለን። እኛ ዘማች ተማሪዎች ስለነበር ትምህርት ቤቱ በተማሪነት አያውቀንም። በህጋዊ መንገድም ትምህርት ቤት ቅጥር ግቢ መግባት አንችልም። እኔ ማቀውን ብነግርህ በሽምልድስ ሀብቴ ትምህርት ቤት ለዚሁ ስራ ከሁለት ልጆች ጋር እንድገናኝ ተደርጎ ነበር። ከነሱ ጋር በመሆንም በእያንዳንዱ ክፍል አንዳንድ ሴሎች ለማቋቋም ሞክረናል። የ9ኛና የ10ኛ ክፍል ተማሪዎችን ያካተተ በአምስት ልጆች የሚመራ አንድ ኮሚቴ ያቋቁመናል። በዚሁ ዓመት መጀመሪያዎቹ ወራት ያቋቋምነው ማህበር ኋላ ላይ ትምህርት ቤቱ ወደሚገኝበት የድርጅቱ ዞን እንዲተላለፍ ተደርጓል። በ1969 ዓ.ም እንደገና ተዋቅሮ ከእያንዳንዱ ክፍል አንዳንድ ህዋስ ተመስርቶ እንደነበርም አውቃለሁ። የሽመልስ ሀብቴ የተማሪዎች ማህበር በጣም ጠንካራ ነበር። መንግስት የማይደግፈው የተማሪዎች አጠቃላይ ስብሰባና ውይይት በተደጋጋሚ በተሳካ ሁኔታ ተካሂዷል። የተማሪዎችን ማህበር በማቋቋም በኩል ከአንደኛ ደረጃ ትምህርት ቤት ጀምሮ ጓደኛ የነበረው ወንዲራድ አብሮኝ ሰርቷል። ከወንዲራድ ጋር የነበረኝ ግንኙነት ጥብቅ ነበር። ቤተሰብ ደረጃ ድረስ እንተዋወቅ ነበር። ቤቱ ከሜክሲኮ ወረድ ብሎ ከአጋዚያን ትምህርት ቤት ፊት ለፊት ነበር። ከወንዴ ጋር ከ1969 ዓመተ ምህረት አጋማሽ በኋላ በስራ ብዛት በየፊናችን እንሮጥ ስለነበር በአካል አልተገናኘንም። ታስሬ ስፈታ ልጠይቀው ሲሄድ መርዶዬን ሰማሁ። በቀይ ሽብር ገድለው መንገድ ላይ ጥለውታል። ነፍስን በገነት ጓደኛዬ፣ መቼም አረሳህም። ከተቀመጠበት ተነሳና ከአልበም ውስጥ አንድ ፎቶግራፍ አውጥቶ አሳየኝ። ሶስት በጣም ወጣት የሆኑ ልጆች ይታያሉ። ሁለቱ ቁጥጥ ብለው መሬት ላይ ተቀምጠዋል። አንዱ ደግሞ ወለል ላይ ተጋድሞ የተነሱት ፎቶግራፍ ነው። በፊታውራሪ ለቃ አድገህ አንደኛ ደረጃ ትምህርት ቤት እያሉ ለመታሰቢያ እንደተነሱ ይገልጻል። ወንዲራድ ነው ያለኝን አየሁት። በጣም መልከ መልካም ልጅ ነው። ስለ ሁለተኛው ልጅ ደግሞ ጠየቅኩት። ስለሱ የሀባነት አላውቅም። ሆኖም በህይወት እንዳለና ውጭ አገር ነው ሲባል እንደሰማ ነገረኝ። ሟች ጓደኛውን ወንዲራድን አስታውሶ ሐሳቡ ስለገባ ጨዋታችንን አቆምኩ። ለሌላ ቀንም ተቀጣጥረን ከቤት ወጣን።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.